Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ወደፊት እየገሰገሰች ነው። መስታወት አድርገውም እዚህ ጋቢና አብራኛለች።
ሰላም እንደምናምሻችሁ። በዛሬው የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋውቃችሁ።
በቂሊንጦ ማረሚያ ቤት ቅዳሜ ዕለት በደረሰው የእሳት አደጋ ጉዳት ያልደረሰባቸውን ሰዎች ስም ዝርዝር የማረሚያ ቤት ባለሥልጣናት ሰዎችን ሰብስበው እንዳነበቡላቸው የታሳሪ ቤተሰቦች ተናግረዋል።
ሊስቱ ወጣ፣ ለሁሉም ሰው ተነበበ። ስራ በጣም ስለበዛብን ቅዳሜ ጧት መጣችሁ ማየት ትችላላችሁ አሉ።
ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው እኔ በጣም አዝኛለሁ።
በቅሊንጦ እስር ቤት በርካታ አመራር አባላቱ ታስረው የሚገኙበት የኦሮሞ ፌዴራሊስት ኮንግረስ አመራሩ በእሳቱ ጉዳት እንዳልደረሰባቸው ከማረሚያ ቤት ባለስልጣናት መረዳታቸውን አስታውቀዋል።
በህይወት መኖራቸውን የተነገረን የስራ አስፈጻሚ ኮሚቴ አባላችን አንደኛው አቶ በቀሌ ገርባ፣ ሁለተኛው አቶ ደጀኔ ጣፋ፣ ሶስተኛው አቶ ደስታ ዲንካ፣ አቶ ጉርቤሳ አያኖ፣ አቶ አዲሱ ቡላላና ደረጀ መርጋ መኖራቸውን አረጋግጠናል።
በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችና የጸጥታ ኃይሎች እርምጃን መንግስት ሙሉ በሙሉ እንዲያጣራ ወይም የአፍሪካ ህብረት ኮሚሽንና ሌሎች የመብት ድርጅቶች ግድያዎቹን እንዲያጣሩና ትብብርና ድጋፍ እንዲሰጥ የኢትዮጵያ መንግስትን ማለት ነው አህጉራዊ ህብረቱ ጠየቀ። የኢትዮጵያ መንግስትን ምላሽ ይዘናል።
ዝርዝሩን ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ባሉ የምሽቱ ዜናዎች ዊንታ ኪዳኔ ነኝ። ቅዳሜ ነሐሴ 28 ቀን በቅሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ ጉዳት ያልደረሰባቸው እስረኞች ስም ዝርዝር ዛሬ እንደተነገራቸው ቤተሰቦች ለአሜሪካ ድምፅ ተናገሩ። በዝርዝሩ ውስጥ የሟቾች ማንነት እንዳልተካተተ ቤተሰቦች ጨምረው ገልጸዋል። የኢትዮጵያ መንግስት በሳምንቱ መጀመሪያ በእሳቱ 23 ሰዎች እንደሞቱ ይፋ ማድረጉም ይታወሳል። በተያያዘ በቅሊንጦ እስር ቤት በርካታ አመራር አባላቱ ታስረው የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራሩ በእሳት ጉዳት እንዳልደረሰባቸው ከማረሚያ ቤት ባለስልጣናት መረዳታቸውን አስታውቀዋል። የዚህን ዜና ዝርዝር ከበኋላ ይቀጥላል። የደቡብ ሱዳን የፖለቲካ ተቃዋሚዎች የዩናይትድ ስቴትስ ባለስልጣኖች የቀድሞ የደቡብ ሱዳን ምክትል ፕሬዚደንት ወደ አገራቸው እንዳይመለሱ ያቀረቡትን ሀሳብ እንዳልተቀበሉት ገለጹ። የሱዳንና የደቡብ ሱዳን ልዩ የዩናይትድ ስቴትስ ልዑክ የሆኑት አምባሳደር ዶናልድ ቡት ትላንት በአሜሪካ የህግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ቀርበው በሰጡት መግለጫ በሀገሪቷ ለመረጋጋት ምክንያት ባለፈው ሐምሌ ወር ከሀገራቸው የሸሹት ሪያክ ማቻር መመለስ የለባቸውም ብለዋል። በላኦስ የቡድን 20 ሀገሮች ስብሰባ ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዶናልድ ትራምፕ የዩናይትድ ስቴትስ የጦር ኃይሎች ጠቅላይ አዛዥ የመሆን ብቃት የላቸውም ብለዋል። ፕሬዚዳንቱ ይህን ያሉት በሀገሪቱ የ2016 ምርጫ ሪፐብሊካን ፓርቲ ወክለው ለፕሬዚዳንትነት የሚወዳደሩት ትራምፕ የሩሲያው ፕሬዚደንት ቭላድሚር ፑቲን ከኦባማ የተሻሉ መሪ ናቸው ካሉ በኋላ ነው። እኚህ ሰውዬ የዩናይትድ ስቴትስ ፕሬዚዳንት የመሆን ብቃት የላቸውም፣ በተናገሩ ቁጥር ብቃት እንደሌላቸው ያረጋግጣሉ ብለዋል ፕሬዚደንቱ። ትራምፕ ትላንት ማታ በአገር አቀፍ ደረጃ በታየ የፕሬዚዳንታዊ ተወዳዳሪዎች መድረክ ላይ ቀርበው ፑቲን ከፕሬዚዳንታችን በጣም የተሻለ መሪነት አሳይተዋል ብለዋል። ፕሬዚደንት ባራክ ኦባማ የፊሊፒንስ ፕሬዚዳንት ሮድሪጎ ዱርቴ የተናገሩት ነገር ዩናይትድ ስቴትስ ከሀገሪቱ ሕዝብ ጋር ባላት ግንኙነት ላይ ተጽዕኖ አይኖረውም ብለዋል። ሁለት መሪዎች ትላንት ላኦስ በተደረገው የደቡብ ምስራቅ እስያ ሀገሮች የራት ግብዣ ላይ ለአጭር ጊዜ በተገናኙበት ወቅት የእጅ ሰላምታ እንደተለዋወጡም ኦባማ ተናግረዋል። የዕለቱ ዜናዎች እነዚህ ነበሩ። ወደ ሌላ የጋቢና ዝግጅት ላሸጋግራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
መንገዱ ትናንት ተዘግቶ ነበር በርግጥ ወደ ቂሊንጦ የሚያመራው ዛሬ ታክሲያችን ወደዛ ነው የምትሄደው ቅዳሜ ለት ነሐሴ 28 ቀን ነው እንግዲህ በቂሊንጦ ማረሚያ ቤት በደረሰው የሰዓት ቃጠሎ ጉዳት ያልደረሰባቸው ስረኞች ስም ዝርዝር ዛሬ እንደተነገራቸው ቤተሰቦች ለአሜሪካ ድምጽ ሬዲዮ ተናግረዋል በዝርዝሩ ውስጥ የሟቾች ማንነት እንዳልተካተተ ቤተሰቦች ጨምረው ገልጸዋል የኢትዮጵያ መንግስት በሳምንቱ መጀመሪያ በእሳቱ 23 ሰዎች እንደሞቱ ይፋ ማድረጉ ይታወሳል ጽዮን ግርማ ዝርዝር አላት
በቂሊንጦ ማረሚያ ቤት ቃጠሎ ከደረሰ ዛሬ 5ኛ ቀኑን አስቆጥሯል። የታሳሪ ቤተሰቦቻቸው ያሉበትን ሁኔታ ማወቅ ባለመቻላቸው ከፍተኛ ሀዘንና ጭንቀት ውስጥ መግባታቸውን ሲገልጹ እንደነበር ይታወሳል። በዛሬው ዕለት ከጠዋቱ 2 ሰዓት ተኩል ጀምሮ እስከ ቀኑ 11 ሰዓት ድረስ በቂሊንጦ በዙዋይና በሸዋሮቢት እስር ቤቶች የሚገኙ እስረኞች ስም ዝርዝር እንደተነበበላቸው ቤተሰቦች ይናገራሉ። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እናት ወይዘሮ ሙጪ ተካ ልጃቸው በህይወት መኖሩን ማረጋጋታቸውን ለአሜሪካ ድምጽ ገልጸዋል።
ሊስቱ ወጣ ለሁሉም ሰው ተነበበ ስራ በጣም ስለበዛብን ቅዳሜ ጧት መጣችሁ ማየት ትችላላችሁ አሉ። በቃ ሲነበብ ብድግ እያለ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። እኔም ተሎ ነበር የተነበበ እግዚአብሔርን አመስግኜ ወደ ቤቴ መጣሁ።
ከእስር ቤቱ ፊት ለፊት ባለ ሜዳ ላይ የሚመጣውን ሰው በአንድ ላይ እየሰበሰቡ የእስረኛውን ዝርዝር በንባብ እንደሚያሰሙ የገለጹት ሌላዋ የታሳሪ ቤተሰብ ወይዘሮ አሰለፈች ሙላት ሲሆኑ ባለቤታቸው የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ እዛው ቂሊንጦ ውስጥ እንደሚገኙ እንደተነገራቸው ለአሜሪካ ድምጽ ተናግረዋል። ዝርዝሩ ለማንበብ ባይመችም መለጠፉንም ጨምረው ገልጸዋል።
የደጀኔ ጓደኞች አሉ እንግዲህ አቶ በቀለም አንድ ላይ ናቸው። አቶ በቀለ ጉርሜሳ ዴቪሳም አለ ከበደ ዘመዳም አለ ደጀኔም ደስታም አሉ። እንግዲህ ከእነሱ ውስጥ ሁለት ሰው ብቻ ነው ወደ ዝዋይ የተወሰዱት ከበደና ደስታ ብቻ ናቸው። አንድ ሰው ብቻ ነው አቶ ሲያለቅስ ፖሊስ ወስዶት ሄደ። አንድ ሴት ናት እሷም።
ወይዘሮ አሰለፈች ምናልባት ለሟች ቤተሰቦች በየግል ተነግሯቸው ሊሆን ስለሚችል ጥርጣሪያቸውን ሰንዝረው በዛሬው ዕለት ቂሊንጦ ሰው ጠፍቶበት ሲፈልግ ከአንድ ሰው በስተቀር እንዳላዩ ተናግረዋል። ባለቤታቸውን እስካሁን በአይናቸው ማየት ባለመቻላቸውና ስንቅ ባለማቀበላቸው ቅሬታ እንዳደረባቸው ጨምረው ገልጸዋል።
ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው እኔ በጣም አዝኛለሁ። ደግሞ ምን አይነት ሁኔታ ውስጥ እንዳሉ ራሱ አናውቅም፣ መኖራቸው ራሱ ማለት ነው። ምክንያቱም ምግብም አላስገባንም እዚህ የሉም ብለው ሌላ ቦታ ስንፈልጋቸው ነበር። ዛሬ ደግሞ መልሰው እዚህ ናቸው አሉ። እንግዲህ ምን አይነት ሁኔታ ውስጥ እንዳሉ የሚያውቁ እነሱ ብቻ ናቸው። ያው ቁጭ በሉ ነው የሚሉት። ያው ይቀመጣል፣ ብዙ ሰራዊት አለ፣ ብዙ ፌዴራል ፖሊስ አለ። እንግዲህ መትረፋቸውንም ለመናገር ይሄ ሁሉ ሰራዊት ካለ ሌላ ችግርም ያለ ነው የሚመስለኝ። እንግዲህ በህይወት ካሉ ይሄ ሁሉ ሰራዊት መብዛቱ እዛ ቦታ ላይ ደግሞ ሌላ አይነት ስጋት የሚፈጥር መሰለኝ እና በጣም እንትኑ ሁኔታው ማለት ነው። አሉ አሉ ግን አሉም ባሉት እንደ ድሮ አይነት ድሮ ባለው አይነት መንገድ ቢያገናኙና ብናያቸው ጥሩ ነበረ። በርቀትም ቢሆን በግቢ ውስጥ እዚህ ያሉ የተባሉትም ቢያሳዩን ጥሩ ነበረ።
በትላንትናው ዕለት ለሀገር ውስጥ መገናኛ ብዙሃን ይህንኑ በማስመልከት መረጃ የሰጠው የፌዴራል ማረሚያ ቤቶች አስተዳደር በዕለቱ ከተፈጠረው የእሳት አደጋ ጋር በተያያዘ ታራሚዎቹ ወደ ተለያየ እስር ቤት መዘዋወራቸውን ገልጾ የታራሚዎቹ ቤተሰቦች እና ወዳጆች ዛሬ በቂሊንጦ ተገኝተው እንዲጠይቁ መግለጹ ይታወሳል። ማረሚያ ቤቱ መንግስት በዚህ ቃጠሎ ህይወታቸው ማለፉ ስለተገለጸው 23 ሰዎች ማንነት ያለው ነገር የለም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለአሜሪካ ድምጽ በሰጡት ቃለ ምልልስ እስካሁን የሶስት ሟቾችን ማንነት እንዳወቁና ቀሪዎቹ ማን እንደሆኑ ለማወቅ እንዳልቻሉ ተናግረዋል። የታሳሪ ቤተሰቦች ባለፉት 5 ቀናት አብረው ለተጨነቀው ሁሉ ምስጋናን አድርሱልን ብለዋል።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በቅሊንጦ እስር ቤት በርካታ አመራር አባላት ታስረው የሚገኙበት የኦሮሞ ፌዴራሊስት ኮንግረስ አመራሩ በሰዓቱ ጉዳት እንዳልደረሰባቸው ከማረሚያ ቤት ባለስልጣናት መረዳታቸውን አስታውቀዋል። መለስካቸው አማሃ የፓርቲውን ምክትል ፕሬዝዳንት አቶ ሙላቱ ገመቹን አነጋግሯል።
በህይወት መኖራቸውን የተነገረን የስራ አስፈጻሚ ኮሚቴ አባላችን አንደኛው አቶ በቀሌ ገርባ፣ ሁለተኛው አቶ ደጀኔ ጣፋ፣ ሶስተኛው አቶ ደስታ ዲንካ፣ አቶ ጉርቤሳ አያኖ፣ አቶ አዲሱ ቡላላ እና ደረጀ መርጋ መኖራቸውን አረጋግጠናል።
ሌሎች አባሎቻችሁ የት እንዳሉ አታውቁም? አሁን
ሌሎቹ አባሎቻችን እንግዲህ በጣም ብዙ ናቸው። በአጠቃላይ ቁጥራቸው ከፍ ያለ እንደመሆኑ መጠን እነዚህን ከላይ ያሉትን ማጣርተናል። ሌሎቹንም ደግሞ ቤተሰብ ጋር ለመድረስ እንግዲህ ኢንፎርሜሽን ከሰጡን ሰዎች አግኝተናል። የተመደቡበትንም ቦታ አውቀናል።
አስተያየቶቻችሁ እየደረሱ ነው። አት ቪኦኤ አማሃሪክ ላይ ወርቅነሽ ደጋጋ ያሳዝናል፣ ያሳፍራል። እንዴት የተጎዱትን በሰዓቱ አያሳውቁም? ይህ እኮ ቤተሰብን ማሰቃየትና ሕግን መጣስ ነው ብለዋል። እንግዲህ ሌሎች አስተያየቶችም እየመጡ ነው። ሃናን ቆንጆ ሁልጊዜ ተከታታያችን ናት፣ ዜናውን እየተከታተለች ነው፣ እንኳን ደህና መጣችሁ ብላለች። ሌሎችም አስተያየቶች አሉን። ተጨማሪ ዘገባ ከአዲስ አበባ ይደርሰናል፣ ወደዛ እንሄዳለን። ከዛ በፊት ሙዚቃን ጋብዛችሁ
ጊዜው የሼ ፍሬም ምርት መሰብሰቢያ ወቅት ነው። በሰሜን አይቮሪ ኮስት ነዋሪ የሆነችው ኮኔ በየዓመቱ እንደምታደርገው ከዛፉ ላይ የተንጠባጠቡትን ፍሬዎች በመሰብሰብ ላይ ትገኛለች። አያቷ እንዳስተማረቻትም በባህላዊ መንገድ ቅቤውን ለማውጣት ትተጋለች። ረዥም ሰዓት የፈጀ የቅቤ ማውጣቱን ስራ ካከናወነች በኋላ ደግሞ በቅርብ ወደሚገኝ የገበያ ቦታ ለሽያጭ ታቀርበዋለች።
አንዳንዴ የሼ ዛፍ ጥሩ ፍሬ ካፈራልን ጠቀም ያለ ገንዘብ ስለምናገኝ ተጨማሪ ነገር መስራት አያስፈልገንም። ምርቱ አጥጋቢ በማይሆንበት ጊዜ ግን ሌሎች የእርሻ ምርቶቻችንን አውጥተን መሸጥ ይኖርብናል።
በአይቮሪ ኮስት እንደ ኮኔ ያሉ በርካታ ሴቶች ከሼ ፍሬ ያነጠሩትን ቅቤ በቅርባቸው ለሚገኙ የገበያ ቦታዎች በዝቅተኛ ዋጋ ለሽያጭ ያቀርባሉ። ጎረቤት ሀገር የሆነችው ቡርኪና ፋሶ ከሼ ምርት ከፍተኛ የሽያጭ ገቢን ታገኛለች። በአይቮሪ ኮስትም በአንድ መንደር የሚገኙ ሴቶች የሼ ምርትና ንግድን ለማጠናከር እንዲሁም የተሻለ ገንዘብን ለማግኘት በጋራ በመስራት ላይ ይገኛሉ።
When you work in a group, there are lots of ideas, and also financial backers can come help us. We have received some assistance, funding capital. They built us a warehouse. If you work alone, people can't help you. They can't build a warehouse.
በጋራ በምንሰራበት ጊዜ የተለያዩ የምርት ማጎልበቻ ሐሳቦች ይፈልቃሉ። ከተለያዩ አበዳሪዎች የገንዘብ እርዳታ ማግኘትም እንችላለን። አሁን የገንዘብ ብድር አግኝተናል። ስራችንንም የምናከናውንበት ቦታም አዘጋጅተውልናል። በግል ለየብቻ ብንሰራ ግን ይህንን እድል አናገኝም ነበር። በስራው ላይ ለተሰማሩ ሴቶች ሁሉ በተናጠል የስራ ቦታን መገንባትም ከባድ ነው የሚሆነው።
በሌላ ወገን የሼ ፍሬን በብዛት ማፍራት የሚችል አዲስ ዛፍ በመተከል ላይ ነው። አዲሱ የሼ የዛፍ ዘር ከወፍ ዘራሹ ዛፍ በተሻለ በርካታ ፍሬን የማፍራት ብቃት አለው። አይቮሪ ኮስት በአሁኑ ሰዓት ሁለት አይነት የምርት ዘዴም በመጠቀም ላይ ትገኛለች። ከሁለት ዓመት በፊት የሀገሪቱ መንግስት በሼ አመራረት ላይ የተሻለ አሰራርን ጀምሮ ነበር። የፕሮጀክቱ ስራ አስኪያጅ አሊ ኬታ እንዳሉት
As soon as we have a strong cooperative structure, we will have clients in China, Europe, and the United States. If we manage to create an interprofessional organization, it will allow the country to
ተንካራና የተቀናጀ እቅድ ከነደፍን በኋላ ከቻይና ከአውሮፓ ከዩናይትድ ስቴትስ ምርቶቻችንን የሚገዙ ደንበኞችን ቁጥር ለማሳደግ እንጥራለን። የሀገር በቀል ድርጅቶቻችንን በማስፋት የሼ ቅቤ ምርቶችንም ለዓለም አቀፍ ገበያ ማቅረብ እንችላለን።
የፕሮጀክቱ ስራ አስኪያጅ ኬታ ሼን ከሚያመርቱ ጎረቤት ሀገሮች ጋር በጋራ ለመስራት የወደፊት እቅድ እንደተያዘም ገልጸዋል።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ዝግጅታችን ይቀጥላል። አሁን ዲጄ ፋትሱ እዚህ ሙዚቃ ልጋብዘን ስቱዲዮ ገብቷል።
ሙዚቃ ለመጋበዝ እንግዲህ ተዘጋጅቻለሁ። አድማጮቼ በያላችሁበት እንግዲህ ዛሬ ያዘጋጀውላችሁ ሙዚቃ የዲጂ ነው፣ ናፍቀኝ ይሰኛል። እሱ እናስደምጣቸው።
ናፍቀኝ ደገኛ Hello Jigjiga, hello Goday, hello Gabri Dahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ጋቢና ቪኦኤ ይቀጥላል። በኢትዮጵያ የተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችና የጸጥታ ኃይሎች እርምጃን መንግስት ሙሉ በሙሉ እንዲያጣራ ወይም የአፍሪካ ህብረት ኮሚሽንና ሌሎች የመብት ድርጅቶች ግድያዎቹን እንዲያጣሩ ትብብርና ድጋፍ እንዲሰጥ የኢትዮጵያ መንግስት ብሔራዊ ህብረቱ ጠይቋል። የኢትዮጵያን መንግስት ምላሽም ይዘናል። ይህንን ዘገባ እያጠናቀረልን ያለው ዘጋቢያችን እስክንድር ፍሬው ነው። ከአዲስ አበባ በቀጥታ ወደ ጋቢና እናሳፍረዋለን። እስክንድር እንዴት አመሸ?
እንደምን አመሻችሁ ሄኖክ።
እንግዲህ የአፍሪካ ህብረትን የአፍሪካ ኮሚሽንን መግለጫ ተከታትለሃል፣ የኢትዮጵያ መንግስትን ምላሽ ይዘሃል። እስኪ ኮሚሽኑ ምንድን ነው እያለ ያለው?
እንግዲህ አንተም በመግቢያው ላይ እንደጠቀስከው ሄኖክ፣ የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ በመሰል ዓለም አቀፍ ተቋማት የቀረቡ ጥሪዎችን የደገመ ያጠናከረ ነው። ኮሚሽኑ ካለው መልካ ምድራዊ ቅርበት እና ከኢትዮጵያ መንግስት ጋር ካለው ግንኙነት አንጻር ግን ይህ መግለጫ ይበልጥ ክብደት የሚሰጠው ሊሆን ይችላል። ምክንያቱም የአፍሪካን የሰብአዊና የህዝቦች መብት ድንጋጌ ተግባራዊነት ለመከታተል ነው ይህ ኮሚሽን እንደ አውሮፓውያን አቆጣጠር በ1987 የተቋቋመው። በተለይ የሀገሪቱን ሀገራትና መንግስታት መሰረት አድርጎ የሚንቀሳቀስ ነው። ድንጋጌውን ከፈረሙት አንዱ ደግሞ የኢትዮጵያ መንግስት ነው ሄኖክ። እናም ኮሚሽኑ የኢትዮጵያ መንግስት ከዚህ አንጻር ግዴታውን እንዲወጣ ነው ጥሪ ያቀረበው። ባለፉት ወራት በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች በመቶዎች የሚቆጠሩ መገደላቸውን፣ ሌሎች ደግሞ መደብደባቸውን እና መታፈራቸውን የተመለከቱ ሪፖርቶች እንደደረሱት አስታውሷል። ማህበራዊ መገናኛዎችን እንዳይጠቀሙ ዜጎች ማለት ነው ለማድረግ መንግስት ለ48 ሰዓታት የኢንተርኔት አገልግሎት መዝጋቱን ከደረሱት ሪፖርቶች አንዱ መሆኑንም አመልክቷል። የኢትዮጵያ ሰብአዊ መብት ጉባኤ ወይም ሰመጉ አጣሪዎች መታሰራቸውን የተመለከተ ሪፖርት እንደደረሰውም ጠቅሷል። እናም ሌሎችንም በተለያዩ የሰብአዊ መብት ድርጅቶች የተጠቀሱ የሰብአዊ መብት ጥሰቶችንም ዘርዝሮ እነኚህ በትክክል ተደርገዋል አልተደረጉም ከማለት ይቆጠብና ነገር ግን እነዚህ ሪፖርቶች እውነት መሆናቸው ከተረጋገጠ ይላል የኢትዮጵያ መንግስት የድንጋጌውን የፈረመውን ድንጋጌ 10 አንቀጾች ጥሷል ማለት ነው ይላል። ስለሆነም ይሄንን የተባሉት ነገሮች ሙሉ በሙሉ መንግስት እንዲያጣራ ካልሆነም የኮሚሽኑን ራሱን ይሄንን አህጉራዊ ኮሚሽን ወይ ደግሞ ሌሎች ዓለም አቀፍ የሰብአዊ መብት ድርጅቶች ኢትዮጵያ ውስጥ ገብተው እንዲያጣሩ ሙሉ ፈቃድ እንዲሰጥ ጠይቋል። የኢትዮጵያ መንግስት በዚህ ላይ ምላሽ ሰጥቷል። ምላሹ ከዚህ ቀደም ሲባል የነበረው ነው። ኢትዮጵያ በራሷ መንገድ በኢትዮጵያ ሰብአዊ መብት ኮሚሽን አማካኝነት ጉዳዩን ታጣራለች እንጂ የውጭ አጣሪዎችን መጋበዝ አስፈላጊ አይደለም ነው ያሉት በመንግስት ኮሙኒኬሽን ጉዳዩ ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ። እናም ያንን የማጣራት ሙሉ ብቃት አለው መንግስት፣ የኢትዮጵያ ሰብአዊ መብት ኮሚሽንም ከዚህ ቀደምም ይሄንን አስመስክሯል ሲሉ ነው የመለሱት። እዚህ ላይ ያለው ነገር ምንድነው? ሄኖክ እንደምታውቀው የሰብአዊ መብት ኮሚሽኑ በተቃዋሚዎች በኩል አመኔታን አግኝቶ አያውቅም። ተቃዋሚዎች ኮሚሽኑን ለመንግስት ይወግናል ሲሉ ይወቅሳሉ በተለያየ አጋጣሚ።
አዎ እስክንድር፣ እንግዲህ የኢትዮጵያ የሰብአዊ መብት ኮሚሽን ሊያጣራው ይችላል የሚለው አለ። ምርጫ ነው የሰጠው የአፍሪካ ህብረት ኮሚሽን። የኢትዮጵያ መንግስት በራሱ ባዋቀራቸው የሰብአዊ መብት ኮሚሽኖች ሁኔታውን እንዲያጣራ ነው ምርጫውን እየሰጠ ያለው ወይስ ሁለቱንም አንድ ላይ ጎን በጎን እንዲሄድ ነው?
ምርጫ ይመስላል እንግዲህ መግለጫው ሲታይ ምርጫ ይመስላል። መንግስት ሙሉ በሙሉ እንዲያጣራ ወይም ይላል ወይም ኮሚሽኑን እና ሌሎች ዓለም አቀፍ ተቋማት ይሄንን ጉዳይ እንዲያጣሩ ፈቃድ ሙሉ ፈቃድ እንዲሰጥ ሲል ነው። ክፍት ነው ጥሪው፣ ሁሉንም አማራጮች ክፍት አድርጎ ያስቀመጠ ነው።
የኢትዮጵያ መንግስትስ እንግዲህ በአጭሩ ገልጻለ የመንግስት ኮሚኒኬሽንስ ጉዳዮች የሰጠውን ምላሽ አጠቃላይ ይዘቱ እንዴት ነው የሚመለከተው?
እንግዲህ በይዘቱ ላይ አስተያየት ከመስጠት ተቆጥበዋል የመንግስት ኮሚኒኬሽን ጉዳይ ጽፈት ቤት ቃል አቀባይ አቶ መሐመድ ሰይድ። ነገር ግን የኢትዮጵያ መንግስት ቀደም ሲልም ማጣራቱ ላይ ችግር እንደሌለበት ነው ሲገልጽ የቆየው እንደምታስታውሰው። ነገር ግን የሚጣራው በኢትዮጵያ ሰብአዊ መብት ኮሚሽን አማካኝነት ነው እንጂ በውጭ አጣሪዎች አይደለም የሚል ነው። እንግዲህ በኢትዮጵያ መንግስትና በተቃዋሚዎች መካከል ያለው ልዩነትም ይሄ ነው። ተቃዋሚዎች ጉዳዩ በዓለም አቀፍና ገለልተኛ በሆኑ ዓለም አቀፍ አጣሪዎች እንዲጣራ ይፈልጋሉ። መንግስት በበኩሉ የሰብአዊ መብት ኮሚሽን የኢትዮጵያ የሰብአዊ መብት ኮሚሽን ይሄን የማጣራት ሙሉ ብቃት አለው ሲል ይከራከራል። በሁለቱ መካከል ያለው ልዩነትም ይሄ ነው እና አቶ መሐመድ ጉዳዮቹ ተፈጽመዋል አልተፈጸሙም ወደሚል ነጥብ አልገቡም። ነገር ግን ማጣራቱ የሚካሄደው በራሱ በኢትዮጵያ ሰብአዊ መብት ኮሚሽን ነው የሚል አስተያየት ነው የሰጡት። እንግዲህ ቀደም ሲል አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች እንዲመሳሰሉ ዓለም አቀፍ ተቋማት ያወጡትን መግለጫ በተመለከተ ድርጅቶቹን በመተቸት ነው መንግስት ምላሹን የጀመረው። እነዚህ ተቋማት ቀደም ሲልም ቢሆን ለኢትዮጵያ መንግስት በጎ አመለካከት የሌላቸው ናቸው፣ ቀደም ሲል ሲያወጧቸው የነበሩ መግለጫዎች ተከታይ ነው ይሄ በሚል ያጣጣለበት ሁኔታ ነበር። ነገር ግን ይሄኛውን ሪፖርት በዚህ መንገድ ያጣጣሉበት ሁኔታ የለም። ለዚህ አንዱ ምክንያት ሊሆን የሚችለው እንግዲህ ያለው ነው ቀደም ሲል እንደጠቀስኩት ይሄ ኮሚሽን የተቋቋመው የአፍሪካን የሰብአዊና ህዝቦች መብቶች ድንጋጌ ወይም ቻርተር ለማስፈጸም ነው። ቻርተሩን ወይም ድንጋጌውን ከፈረሙት አንዱ ደግሞ የኢትዮጵያ መንግስት ነው።
መልካም፣ እናመሰግናለን። ተጨማሪ ዘገባዎች የድምፅ ዘገባዎችን አካተ ከምሽቱ 3 ሰዓት ላይ ትመለሳለ። ዛሬ ጋቢና መተ ደግሞ እያወቀውን ስላጋራህ እናመሰግናለን እስክንድር ፍሬው።
አመሰግናለሁ ሄኖክ።
አፍሪካ ውስጥ በአጠቃላይ ሴቶች የወንዶችን ያህል የምጣኔ ሀብት የማህበራዊም ሆነ የፖለቲካ እድል እንደማይሰጣቸው አንድ ጥናት ዘግቧል። በዚህ ጉዳይ ላይ ባልደረባችን ከቪኦኤ ባልደረባችን የዘገበውን ቆንጅት ታዬ ዝርዝሩን ይዛለች። ወደ እሱ እንለፍ። አፍሪካ ውስጥ በአጠቃላይ ሴቶች የወንዶችን ያህል የመጣኔ ሀብት የማህበራዊም ሆነ የፖለቲካ እድሎች እንደማያገኙ የሚያስገነዝበው ይህ አዲስ ሪፖርት በትምህርት፣ በስራ እና በጤና ረገድ እኩል ተጠቃሚነት እንደሌላቸው ያወሳል። ትምህርት ቤት ገብተው የሚማሩ ሴቶች ልጆች ቁጥር ከወንዶቹ ያንሳል። በጉልበት ስራ የተሰማሩ ከወንዶች እኩል አይከፈላቸውም። በጎጂ ልማዶችም ምክንያት ለጤና ጉዳት ይዳረጋሉ። አንዳንዶቹ ባህላዊ ደንቦች ሴቶች በህብረተሰብ ውስጥ እንዳያድጉ ይጎትቷቸዋል ብሏል። ያለዕድሜ መዳር፣ ወሲባዊና አካላዊ ጥቃት ጤናቸውን ይጎዳል። በወሊድ ወቅት ብዙዎች ለሞት እንዲዳረጉም ምክንያት እንደሚሆን ያስረዳል። አያዶሌ ኦዱሶላ በተባበሩት መንግስታት የልማት ፕሮግራም የአፍሪካ ቢሮ ዋና ኢኮኖሚስት ናቸው። ከናይሮቢ ለቪኦኤ በሰጡት ቃል የጾታዎች እኩልነት ላይ አብዝተው የሚሰሩ ሀገሮች በሰብአዊ እድገት ረገድ የተሻለ ውጤት እንደሚያመጡ ማስረጃዎች አሉ ብለዋል።
On the basis of this, investing in gender equality and women empowerment
በጾታዎች እኩልነትና ሴቶችን ለውሳኔ ሰጭነት በማብቃት ላይ መስራት የሰብአዊ መብት ጉዳይ ብቻ ሳይሆን ምጣኔ ሀብትን የሚጠቅምና ለእድገት ወሳኝ ነው። እንደ ተረዳ ነው አፍሪካ ውስጥ ለምሳሌ በሥራ ዕድል መስክ ያሉትን እንቅፋቶች ማስወገዱ ለሴቶች ማኅበራዊና ምጣኔ ሀብታዊ ዕድሎችን ማሳደግ ብቻ ሳይሆን የሀገሮችን እድገት ያጎለብታል።
ከሰሃራ በመለስ ባሉ ሀገሮች አድላዊ በሆኑ ፖሊሲዎች ምክንያት ከፍተኛ ዋጋ እየተከፈለ መሆኑን ነው ሪፖርቱ የሚጠቁመው። በስራ እድል ገበያው ባለው የጾታዎች እኩልነት መዛባት ምክንያት እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት ብቻ የክልሉ ሀገሮች 105 ቢሊዮን ዶላር 6% አጠቃላይ የሀገር ውስጥ ምርታቸው ላይ ኪሳራ እንደደረሰባቸው ይህ ሪፖርት ይጠቁማል። የሴቶች እኩልነት እርምጃዎችን በመውሰድ የህዝብ በህይወት መቆያ እድሜ፣ የትምህርት፣ የነፍስ ወከፍ ገቢን የመሳሰሉትን በሚመዝነው የሰብአዊ እድገት ሰንጠረዥ ላይ እድገት ካስመዘገቡ ጥቂት የአፍሪካ ሀገሮች አንዷ ሩዋንዳ መሆኗን የመንግስታቱ ድርጅት የምጣኔ ሀብት ኤክስፐርቶች ይጠቁማሉ። በሌሎችም የአፍሪካ ሀገሮች አንዳንድ ሁኔታዎች ላይ የመሻሻል አቅጣጫ እየታየ መሆኑን አያዶሌ ኦዱሶላ አመልክተዋል። የቤተሰብ ምጣኔን በሚመለከት መነጋገር እንደ ነውር ይቆጠር በነበረባቸው በኒጀርና በቡርኪና ፋሶ የስነ ተዋልዶ መብት ከበሬታ ተቀባይነት እያገኘ መሆኑንም ጠቅሰዋል። ጋምቢያም ያለዕድሜ መዳርን በህግ ካገዱ በርካታ ሀገሮች አንዷ መሆኗን ገልጸዋል። ይህ የዩኤንዲፒ ሪፖርት ታዲያ የጾታዎች እኩልነትን ይበልጡን እውን ለማድረግ ይጠቅማሉ ያላቸውን በርካታ እርምጃዎች ሳይጠቁም አላለፈም። የአፍሪካ ሀገሮች ሴቶች የበለጠ የውሳኔ ሰጪነት ድምጽ እንዲኖራቸው፣ የሀብት ባለቤትና የማስተዳደር መብታቸውም እንዲረጋገጥ ህጋዊ የለውጥ እርምጃዎችን እንዲወስዱ ነው የሚመክረው።
ዳሩ ምንድነው የህይወት
አስተያየቶቻችሁ እየደረሱን ነው።
ተሽቀዳደመን ሰዓት አልቋል ስለተባልን ነው።
ጊዜ ያለን ሙዚቃ መንጋብዛችኋለን። አብዶ ሙስጠፋ ቪኦኤ ዘወትር ተከታታያችሁ ነኝ። በቂሊንጦ እስር ቤት የተፈጸመው አሰቃቂ ድርጊት መቼም ቢሆን የሚዘነጋ አይደለም። አሁን የሆነው ሆኗል። የሞቱትን ግን ለቤተሰቦቻቸው ማሳወቅ ይኖርባቸዋል። ዛሬ ነገ ማለት የለብንም ብሏል። እናመሰግናለን። እኛም ዝግጅታችን በዚሁ ተጠናቋል።
እንግዲህ በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማእግዜር ነን። ሙዚቃውን ሲመርጥልን የቆየው ዲጄ ፋትሱ ነው። ከሞክቢል ያበረው ጋር ሰላም፣
መልካም ምሽት።
ያን ጊዜ ሞቱ እኔ ልንደራች ነው።